ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጡ ቀጥሏል።
ባህር ዳር አሁን ጥሩ ድባብ ላይ አይደለችም ያለች። አሁን ከሰዓት በኋላ በዛራ ቀበሌ 14 እና 16 ላይ በጣም በከፍተኛ ሁኔታ እየተኮሱ ነው። ያው የሞተ ሰው ብዙ ሰው አለ።
ጎንደር ቁጣርነት ነው በጣም ያለ። ዛሬ በጣም የከፋ ጦርነት ያለ
በክልሉ ከሚገኙ አስተያየት ሰጪዎች የተወሰዱ ድምጾች የተቀነጨበ ነው። የብሔራዊ መረጃና ደህንነት አገልግሎት ዳይሬክተርና የአስቸኳይ ጊዜ አዋጁ ተቀጣይ መንበያ እዝ ዋና ሰብሳቢ አቶ ተመስገን ጥሩነ በበኩላቸው እዙ ክልሉን በአራት ኮማንድ ፖስቶች ከፍሎ እርምጃ ይወስዳል ይላሉ።
በክልሉ ያጋጠሙ ችግሮች በሰላማዊ አማራጭ በማይፈልግና የጸጥታ ስጋት በመፍጠር በኃይል የክልሉ መንግስት የማፍረስ እንዲሁም ደግሞ ቀጥሎ ወደ ፌደራል ስርዓቱ የሚሄድ ፍላጎትና አዝማሚያ ግብ ይዞ የሚሄድ ዘራፊ ኃይል ነው ያንን ችግር እየፈጠረ ያለው።
ሁሉ ዘገባው የሰዓቱን የዓለም ዜና ተከትሎ በእለቱ አብይ ርዕስ ይቀርባል። ሰኞ ነሐሴ 1 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ለቅንብሩ፣ ኦድሬስ ሪገስ ለስርጭት ምህንድስናው ተሰይመዋል። የሰዓቱን የዓለም ዜና የሚያሰማን እንግድ ወልዴ ነው። ከተቀረቡ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። መልካም ምሽት።
በድጋሚ እንደምን አመሻችሁ። በፋኖና በፌደራል ኃይሎች መካከል ግጭት መቀጠሉ፣ በካናዳዋ ቶሮንቶ ከተማ በመካሄድ ላይ በነበረ የኤርትራ የባህል ፌስቲቫል ግጭት ተከስቶ ሰዎች መጎዳታቸው፣ እንዲሁም በቱኒዚያና በምዕራብ ሰሃራ ባህር ዳርቻ በደረሰ የጀልባ አደጋ 16 ፍልሰተኞች መሞታቸው ታወቀ የሚሉት ለምሽቱ ከያዝናቸው ዜናዎች ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። በአማራ ክልል ጎንደር፣ ላሊበላ፣ ደብረ ብርሃንና ዋናዋ መዲና ባህር ዳር ከተሞች ዛሬ ሰኞም የተኩስ ድምጽ እየሰሙ እንደሆነ ነዋሪዎች ለአሶሲየትድ ፕሬስ የዜና ወኪል ተናግረዋል። የደብረ ብርሃን ከተማ የጦር አውድማ ሆናለች፣ በየደቂቃው የተኩስ ልውውጥ አለ ሲሉ አንድ ማንነታቸው እንዳይገለጽ የጠየቁ የከተማው ባለስልጣን ለዜና ወኪሉ ተናግረዋል። የፋኖ ታጣቂዎች ዋና ዋና የቱሪስት ከተሞች የሆኑትን ጎንደርንና ላሊበላን እንደተቆጣጠሩ ነዋሪዎች ተናግረዋል። ዛሬ ሰኞ ማለዳ በላሊበላ ከተማ ዳርቻ በአየር ማረፊያ አቅጣጫ የተኩስ ድምጽ እንደነበረ የከተማይቱ ነዋሪዎች ተናግረዋል። የፌዴራል ኃይሎች በፋኖ ታጣቂዎች የተያዙ ከተሞችንና ተቋማትን መልሰው ለመቆጣጠር በሚያደርጉት ጥረት ከጎንደር በስተሰሜን አቅጣጫ ከፍተኛ ውጊያ እንደነበር ነዋሪዎች ተናግረዋል። ተኩስ ይሰማናል፣ ጢስም ይታየናል ሲል አንድ የጎንደር ነዋሪ ተናግሯል። በታጣቂዎቹ ቁጥጥር ስር የዋሉ የስፍራው ባለስልጣናትም በአንድ ፖሊስ ጣቢያ ተይዘው እንደሚገኙ ነዋሪው ጨምሮ ገልጿል። በባህር ዳር ሰማይ ላይ ወታደራዊ አውሮፕላኖች ድምፅ እንደሚሰማ እንዲሁም የከተማው የውሃ አገልግሎት እንደተቋረጠ አንድ ነዋሪ ተናግሯል። ሌላው ነዋሪም ታንኮች ወደ ከተማው እየገቡ እንደሆነ ተናግሯል። የነገሮች መበላሸት ተባብሶ ቀጥሏል፣ ከፍተኛ የተኩስ ልውውጥ ድምጽ ይሰማል ሲል አንድ ሌላ ነዋሪ ተናግሯል። መደበኛ ያልሆኑ የአማራ ኃይሎች ከተሞችን ተቆጣጥረዋል፣ እስረኞችን ለቀዋል፣ የመንግስት ተቋማትንም ተቆጣጥረዋል ሲሉ በአስቸኳይ አዋጁ አፈጻጸም ላይ ትናንት እሁድ ምሽት በብሔራዊ ቴሌቪዥን ቀርበው ማብራሪያ የሰጡት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል ተመስገን ጥሩነህ ተናግረዋል። ኃይሎቹ የክልሉን መንግስት ካፈረሱ በኋላ ወደ ፌዴራሉ መንግስት የመምጣት ፍላጎት አላቸው ሲሉ ከሰዋል። አቶ ተመስገን ጥሩነህ የፌዴራል መንግስት የክልል ኃይሎችን ከሀገሪቱ መከላከያ ሰራዊት ጋር ለማዋሃድ እቅድ ማውጣትን ተከትሎ በአማራ ክልል ውጥረትና ግጭት ተባብሶ ቀጥሏል ይህን ተከትሎ መንግስት ባለፈው እሁድ በክልሉ እስከ 6 ወራት ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ አውጥቷል። በአማራ ክልል ያሉ ነዋሪዎችና የክልሉ ኃይሎች የፌዴራሉ መንግስት ክልሉን ለማዳከም እያሰበ ነው በሚል ይከሳሉ። መንግስት በበኩሉ በክልሉ በትጥቅ የተደገፈ እንቅስቃሴ የሚያደርጉት ኃይሎች የህገ መንግስታዊ ስርዓት ስጋት ናቸው ይላል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው አርብ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን አስታውቀው እየተበላሸ የመጣው የጸጥታ ሁኔታ እንዳሳሰባቸው ተናግረዋል። የዓለም የጤና ድርጅት በበኩሉ በአማራ ክልል ያለው ግጭት የሰብአዊ ስራውን እያወከ ነው ብሏል። ያልተገደበ እንቅስቃሴ እንዲኖርና የጤና ተቋማት እንዲጠበቁ የድርጅቱ ዲሬክተር ጄኔራል ዶክተር ቴድሮስ አድሃኖም ጥሪ አቅርበዋል። አድማጮች፣ የአማራ ክልል ወቅታዊ ሁኔታ በተመለከተ በአብይ ርዕስና በመጽሔት ክፍለ ጊዜያችን ዘገባዎች ይኖሩናል። የብሔራዊ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚል መጠሪያ አዲስ ፓርቲ መመስረት እንደማይቻል ያሳለፈውን ውሳኔ የፌዴራሉ ከፍተኛው ፍርድ ቤት አጽንቶታል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚል ስም አዲስ ክልላዊ ፓርቲ የማቋቋም የቅድመ እውቅና ፍቃድ ጥያቄያቸው ውድቅ የተደረገባቸውና ውሳኔውን ተቃውመው የይግባኝ አቤቱታ ለፍርድ ቤቱ ባቀረቡት በነ ገብረ ሚካኤል ተስፋይና በብሔራዊ ምርጫ ቦርዱ መካከል ሲደረግ የነበረው ክርክር መቋጨቱን ቦርዱ ዛሬ በፌስቡክ ገጹ ባወጣው መግለጫ አስታውቋል። በተጠቀሰው ስያሜ የሚጠራ ለረጅም ዓመታት የሚታወቅ ፓርቲ እንደነበር ያስታወሰው የፌዴራል ከፍተኛ ፍርድ ቤት የምርጫ ጉዳይ ክርክር ችሎት በዚሁ ስም አዲስ ፓርቲ ማቋቋም መራጩን የሚያደናግር በመሆኑ የብሔራዊ ምርጫ ቦርድ ሰኔ 5 ቀን 2015 ዓ.ም የቅድመ ዕውቅና ጥያቄውን ውድቅ ማድረጉ ስህተት አይደለም ሲል ውሳኔውን አጽንቷል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ባለፈው ሳምንት መገባደጃ በካናዳ ቶሮንቶ ከተማ በመካሄድ ላይ በነበረው የኤርትራ የባህል ፌስቲቫል በተሳታፊዎችና በመንግስቱ ተቃዋሚዎች መካከል በተነሳ ግጭት አደጋ የደረሰባቸው 9 ሰዎች ወደ ሆስፒታል ተወስደው በሕክምና ሲረዱ የሥነ ሥርዓቱ አዘጋጆችም በከተማው አስተዳደር የተሰጣቸውን ፍቃድ እንዲነጠቁ ምክንያት ሆኗል። የከተማይቱ ከንቲባ ኦሊቪያ ቻው በጥብጡን ተቀባይነት የሌለው ሲሉ ጠርተውታል። ከተጎዱት ሰዎች 8 የደረሰባቸው አደጋ ለህይወት የማያሰጋ መሆኑን ያመለከተው የከተማይቱ ፖሊስ በትዊተር ገጹ ባሰፈረው መልእክት በስለት የተወጉ አንድ ግለሰብ ግን የደረሰባቸው ጉዳት ከባድ መሆኑን አመልክቷል። የተቀሩት 8 በምን እንደተጎዱ ፖሊስ የገለጸው ነገር የለም። በዩናይትድ ስቴትስዋ የሲያትል ከተማን በተመሳሳይ የተቀሰቀሰ በጥብጥ ለትርኢቱ የተዘጋጁ ድንኳኖች ቢፈርሱም ድርጊቱ የተፈጸመው ስነ ስርዓቱ ከመጀመሩ አስቀድሞ ስለነበር ባሉ በታቀደለት መራ ግብር መሰረት ከፍተኛ ጥበቃ ተደርጎለት ቀጥሏል። በሌላ ተያያዥ ዜና ባለፈው ሳምንት በስዊድኗ ከተማ ስቶክሆልም በተካሄደ ሌላ የኤርትራ ፌስቲቫል ላይ ተመሳሳይ ውጥረት የሰፈነበት ሁኔታ ተፈጥሮ እንደነበር ተዘግቧል። ቁጥራቸው 1000 የተገመቱ ተቃዋሚዎች ዝግጅቱን ለማስተጓጎል ባደረጉት እንቅስቃሴ በርከት ያሉ ሰዎች መቁሰላቸው ታውቋል። በሱዳን ሰሜናዊ ክፍል በጣለ ከባድ ዝናብ ከ450 በላይ ቤቶች መውደማቸውን የአገሪቱ ብሔራዊ ዜና አገልግሎት ዘግቧል። በጦርነት በመታመስ ላይ ባለችው አገር የዝናቡ ወቅት ችግሮችን ያባብሳል ሲሉ የረድኤት ድርጅቶች ያሰሙትን ስጋት ትክክለኛነት ያሳያል ሲል የኤኤፍፒ ዜና ወኪል ዘግቧል። በግብጽና ከሊቢያ ጋር የሚዋሰነው በረሃማ አካባቢ ለረጅም ጊዜያት ዝናብ አግኝቶ ባያቅም ባለፉት 5 ዓመታት ግን ከባድ ዝናብ በመጣል ላይ መሆኑን ሱና የተሰኘው የመንግስቱ ዜና ወኪል አስታውቋል። ዝናቡ 464 ቤቶችን ማውደሙንና ዜና አገልግሎቱም ገልጿል። የዓለም ጤና ድርጅት በበኩሉ ቀድሞውንም እርዳታ ለማድረስ አስቸጋሪ በሆኑ አካባቢዎች የኮሌራ እና የኩፍኝ ወረርሽኝ መከሰቱን አስታውሷል። በካርቱም ሰዎች በብዛት በሚኖሩባቸው አካባቢዎች ዛሬ ሰኞ የሮኬትና ከባድ መሳሪያ ድብደባ እንደነበር ነዋሪዎች ተናግረዋል። በመጨረሻም በቱኒዚያ ባህር ዳርቻ በደረሰ የጀልባ አደጋ 11 ፍልሰተኞች መሞታቸውንና 44 የሚሆኑት ደግሞ የደረሱበት እንዳልታወቀ የአገሪቱ ባለስልጣናት አስታውቀዋል። ከሳራ በታች ከሚገኙ አገራት የመጡ ናቸው የተባሉ 57 የሚሆኑ ፍልሰተኞችን የያዘ ጀልባ በሜዲትራኒያን ባህር ላይ መስመጡን ተከትሎ የአደጋ ሰራተኞች ፍለጋ መሰማራታቸው ታውቋል። በተያያዘ ዜና 189 የሚሆኑ ከሴነጋል የተነሱ ፍልሰተኞችን ያዘ ጀልባ በምዕራብ ሳራ ባህር ዳርቻ ተገልብጦ 5 ሰዎች መሞታቸውን የሞሮኮ ባህር ኃይል አስታውቋል። 11 የሚሆኑት ለህይወት አስጊ ሁኔታ ውስጥ እንደሚገኙ ባህር ኃይሉ አስታውቋል። በሌላ በኩል በደርዘን የሚቆጠሩ ፍልሰተኞችን መታደጋቸውን የጣሊያን ባለስልጣናት አስታውቀዋል። በላምፔዱሳ ደሴት አካባቢ ለሁለት ቀናት መንቀሳቀስ ያልቻሉ 30 የሚሆኑ ፍልሰተኞችን በሄሊኮፕተር ትናንት እሁድ መታደጋቸውን አስታውቀዋል። ፍልሰተኞቹ በህገወጥ አስተላላፊዎች ጀልባ ከቱኒዚያ መነሳታቸውን ባለስልጣናት ጨምረው አስታውቀዋል።
እንግዱን ለሰዓቱ ያለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ዛሬ ሰኞ ነሐሴ 1 2015 የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የድምጽና ምስል አቀናባሪዎች ሲሳይና ግርማ ደገፋ፣ የልቷና አዘጋጅ ጽዮን ግርማ ናት። የውብና ማህበራዊ መሰናዶች አስተናጋጃችን ደግሞ አባየው ገበያው ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረን እንዘልቃለን። በቅድሚያ ግን የዕለቱን አብይ ርዕስ ቀደም ብዬ በመግቢያዬ ያስተዋወቅኩት ዘገባ ነው ቀዳሚው። በአማራ ክልል በመከላከያ ሠራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጡ ቀጥሏል። የክልሉን ዋና ከተማ ባህር ዳር ከተማን ጨምሮ በአማራ ክልል በርካታ ስፍራዎች በመከላከያ ሠራዊትና በፋኖ ታጣቂዎች መካከል እየተደረገ ያለው የተኩስ ልውውጥ መቀጠሉን ነዋሪዎች አመልክተዋል። የተኩስ ልውውጡ በሰላማዊ ሰዎች ላይም ጉዳት እያደረሰ ነው ይላሉ አስተያየት ሰጪዎቹ ለአሜሪካ ድምጽ በሰጡት ቃል። በተያያዘም በአማራ ክልል የሚንቀሳቀሱ ታጣቂዎች አንዳንድ የዞንና የወረዳ ከተሞችን መቆጣጠራቸውን የገለጹት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል እንዲሁም የአስቸኳይ ጊዜ አዋጁ ጠቅላይ መምሪያ እዝ ዋና ሰብሳቢ አቶ ተመስገን ጥሩነህ እዙ ክልሉን በአራት ኮማንድ ፖስቶች ከፍሎ እርምጃ ይወስዳል ነው ያሉት። በአቸኳይ ጊዜ አዋጁ በአዲስ አበባ ከተማ የተለያዩ ሰዎች በቁጥጥር ስር ይዋሉ እንደሆነ ነዋሪዎች ገልጠዋል። ይህ እንዲህ እንዳለ የተለያዩ አካላትም የሰላም ጥሪ በማቅረብ ላይ መሆናቸው ተገልጧል። በክልሉ ያለው ግጭት እንዳሳሰባቸው የገለጹት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም መንገዶች መዘጋታቸውና የኢንተርኔት አገልግሎት መቋረጡ የሰብአዊ ተደራሽነትን አስቸጋሪ እንዳደረገ በመጥቀስ የሰላም ጥሪ አቅርበዋል። ለዝርዝሩ ኬኔዲ አባተ።
በአማራ ክልል በሚገኙ በርካታ ስፍራዎች ላይ በመከላከያ ሠራዊትና በፋኖ መካከል ያለው የተኩስ ልውውጥ ዛሬ ነሐሴ 1 ቀን 2015 ዓ.ም ተመረተም መቀጠሉን ለደህንነታችን እንሰጋለን በማለት ስማቸው እንዲጠቀስ ያልፈለጉ ነዋሪዎች ለአሜሪካ ድምጽ ተናግረዋል። ከክልሉ ዋና ከተማ ባህር ዳር ያናገርናቸው አስተያየት ሰጪዎች ከትናንት ጀምሮ በከተማዋ የተኩስ ልውውጥ እንደነበረና በዛሬው ዕለት ደግሞ መባባሱን ገልጸዋል። በከባድ መሳሪያ ጭምር የታገዘ ነው ባሉት በዚህ የተኩስ ልውውጥ ሰላማዊ ሰዎችም እየተጎዱ እንደሚገኙ አመልክተዋል።
ባህር ዳር አሁን ጥሩ ድባብ ላይ አይደለችም ያለች። አሁን ከሰዓት በኋላ በሰራ ቀበሌ 14 እና 16 ላይ በጣም በከፍተኛ ሁኔታ እየተኮሱ ነው። ያው የሞተ ሰው ብዙ ሰው አለ፣ የቆሰለም አለ። ብዙሃን ህዝብ መንገድ እንዲያልፈው ሁሉ እየተመጣ ነው። በዚህ በዘንዘንባ ደግሞ አንድ የገበያ ማዕከል አለ። የገበያ ማዕከሉ ላይ ከፍተኛ የሆነ ኃይል ክምችት ነበረው። መከላከያ ትናንትና ጀምሮ ገጥሞ ብዙ ሰው ተቆስሏል፣ ብዙ ሰው ሞቷል። ከተማ በሙሉ በመጽናት ያለች ያው በድንጋይና ኤሌክትሪክ ፖል መንገዶች በሙሉ ተዘግተዋል፣ ሱቆች ተዘግተዋል። የሰበቶችን ወደ ሆስፒታል መውሰድ አልተቻለም በአምቡላንስ እና በጣም በዚህ ከፍተኛ ውጥረት ላይ ናት ያለች።
አሁን በዚህ ሰዓት ከተማው ላይ የተኩስ ልውውጦች አሉ?
አዎ፣ በጣም በከፍተኛ ሁኔታ ከፍተኛ የሆነ ተኩስ ልውውጥ ነው ያለ።
አሁን ማን ከማን ጋር ነው እየተተኮሰ ያለው?
መከላከያው ከፋዶ ጋር አሁን ሱቅ የለም ዝግ ነው፣ አስቤዛ የለም ራብ ነው። የታደረሰው ፋርማሲ ዝግ ስለሆነ የዛሬ 4 ኪሎ 5 ቀኑ ነው። መድኃኒት የለም፣ መግዛት አልተቻለም። በጣም ከፍተኛ ስቃይ ላይ ነው ህዝቡ ራሱ ያለ።
ሌላ የባህር ዳር ከተማ ነዋሪ ደግሞ ተከታዩን አስተያየት ሰጥተውናል።
እኔ በዚህ ዘንዘል ማሰሳበረት ያው በዚህ ጁንቱን አካባቢ ገዛ ማከሩ አካባቢ ነው የምንኖር እና ትልቅ በጣም የተለያዩ ከባድ መሳሪያዎች እየተወነጨፉ ነው። እንደገናም ደግሞ ያን መላል ቤት ነበረ እሷ ምን ትምላለች ቤቷ ተመቶባታል። ስለዚህ በሰዎች ላይም ጉዳት ደርሷል። እንደገና ግለሰቦችም እንደዚሁ የሞቱ አሉ። ነገሮቹ ተያይዘው ያው በጣም ከበድ ይላል። ብቻ እንግዲህ እንዴት እንደሚደረግ ማህበረሰቡም እንደገና ከያለበት ከየቦታው እና ከየቀየው እየተፈናቀለ ነው። የተኩስ ልውውጥ በጣም አለ። ከባድ መሳሪያም አለ። በጣም አሁን ከባድ መሳሪያም ሁላ ከየቦታው እየተወነጨፈ ስለሆነ ማህበረሰቡ ወደ ቤት እንደሚንቀሳቀስ ዜጎችም በጣም እየተንገላታቸው ይገኛል።
በጎንደር ከተማ ዛሬ ስላለው ድባብ የነገሩን አስተያየት ሰጭም እንዲሁ በከተማዋ የከፋ ሲሉ የገለጹት የተኩስ ልውውጥ መኖሩን ተናግረዋል። ሰላማዊ ሰዎች እየተጎዱ እንደሆነ መታዘባቸውንም ነው የገለጹት።
ጦርነት ነው በጣም አሁን ማለት ጎንደር ጦርነት ነው በጣም ያለው። ዛሬ በጣም የከፋ ጦርነት ነው ያለው። የከፋ ጦርነት በከባድ መሳሪያ
ስለዚህ አሁን ከተማው ላይ ጭምር የተኩስ ልውውጦች አሉ ማለት ነው?
አዎ በዚያ በቀበሌ አራት እና ጀምሮ በጣም ነው ያለ። በዚህ በወገራው መውጫና በወመረው መውጫ በጣም ተኩስ አለ። በጣም ነው እያለቀ ነው ያለ። ሰው በጣም እየተመታ ነው ያለ። ያ እግዚአብሔር ያብርደው እንጂ ምን ይዤ ታደር ጀባ ሰው ነው ያለ። መድኃኒዓለም ነው ከ27 ጀምሮ ስታ የባሰው ነው ያለ። የባሰ እየቀጠለ ነው ያለ።
ከ27 ነው የጀመረው። አሁን በዚህ ሐምሌ 27 ነው። አሁን እንዴት ነው እርሶ ሲያወሩኝ የተኩስ ድምጽ አለ ወይስ እንዴት ነው ያለው?
አለ በጣም አሁን እስከ 9 ሰዓት ተኩስ ድረስ በጣም አለ። ተኩስ በረገ ማለት አይቻለ ተኩስ ባል በአንዱ ግን ይተኮሳል እና በጣም ነው ተኩስ ያለ በጣም።
በሰሜን ሸዋ ዞን ደብረ ብርሃን ከተማ ዙሪያም የተኩስ ልውውጦች ስለመኖራቸው ከከተማዋ ነዋሪዎች ማረጋገጥ ችለናል። በአማራ ክልል አንዳንድ አካባቢዎች ካለፈው ሚያዝያ ወር ጀምሮ የተስተዋሉ የትጥቅ ግጭቶች እየተባባሱ በመሄድ በአሁን ወቅት በርካታ ቦታዎችን አዳርሰዋል። በመሆኑም በክልሉ ያለውን የጸጥታ መደፍረስ በመደበኛ የሕግ ስርዓት መቆጣጠር የማይቻልበት ደረጃ ላይ ተደርሷል ያለው የኢትዮጵያ መንግስት በሚኒስትሮች ምክር ቤት አማካኝነት የአስቸኳይ ጊዜ አዋጅ መደንገጉ ይታወቃል። አዋጁ ሐምሌ 28 ቀን 2015 ዓ.ም ተመረተ በሚኒስትሮች ምክር ቤት መታወጁን ተከትሎ የተቋቋመው የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዝ በአማራ ክልል የሚንቀሳቀሱ ታጣቂዎች አንዳንድ የዞንና የወረዳ ከተሞችን መቆጣጠራቸውን አስታውቋል። በዚህም የተለያዩ ችግሮች ስለመፈጠራቸው የጠቅላይ መምሪያ እዙ ዋና ሰብሳቢ አቶ ተመስገን ጥሩነ የእዙን ቀጣይ ስራዎች በተመለከተ ትላንት ሐምሌ 30 ቀን 2015 ዓ.ም ተመረተ በሰጡት መግለጫ አመልክተዋል።
በኃይል የክልሉ መንግስት የማፍረስ እንዲሁም ደግሞ ቀጥሎ ወደ ፌደራል ስርዓቱ የሚሄድ ፍላጎትና አዝማሚያ ግብ ይዞ የሚሄድ ዘራፊ ኃይል ነው ያንን ችግር እየፈጠረ ያለው። እንግዲህ በአሁኑ ሰዓት አንዳንድ የዞን ከተሞችንና የወረዳ ከተሞችን በመቆጣጠርም አገልግሎት መስጫ ተቋማትን የመንግስት አገልግሎት መስጫ ተቋማት፣ የጸጥታ አካላት እንዲሁም ደግሞ አንዳንድ ቦታ ላይ ወይን ቤቶችን ወይም ደግሞ ማረሚያ ቤቶችን ሳይቀር በመፍታት ወንጀለኞችን እስከ መልቀቅ የደረሱባቸው ወረዳዎች አሉ።
የአስቸኳይ ጊዜ አዋጅ ጠቅላይ መምሪያ እዙ ክልሉን በአራት ኮማንድ ፖስቶች ከፍሎ እርምጃ እንደሚወስድም አቶ ተመስገን አብራርተዋል።
ክልሉን በአራት ኮማንድ ፖስቶች በመክፈል አንደኛው የምዕራብ አማራ ኮማንድ ፖስት ነው። እነዚህ ሰሜን ምስራቅ ጎጃምን፣ ምዕራብ ጎጃምን፣ ደብረ ማርቆስ ከተማን እንዲሁም አዊ ብሔረሰብ አስተዳደር ዞንን እንዲሁም ባህር ዳር ከተማ አስተዳደርን የሚይዝ ነው። ይሄ አንድ ራሱን የቻለ ኮማንድ ፖስት ተቋቁሟል። የኮማንድ ፖስቱ መቀመጫ ራሱ ኮማንድ ፖስቱ የሚወስን ይሆናል። ሁለተኛው ኮማንድ ፖስት ደግሞ የሰሜን ምዕራብ አማራ ኮማንድ ፖስት ነው። ይሄ በድሮ አጠራር ሰሜን ጎንደር የሚባለው በአሁኑ ሰሜን ምዕራብ ማዕከላዊ እንዲሁም ጎንደር ከተማን፣ ደቡብ ጎንደርን፣ ደብረታቦር ከተማን የያዘ ነው። ይሄም ራሱን የቻለ ኮማንድ ፖስት ተቋቁሟል። ሶስተኛው የማዕከላዊ ሸዋ ኮማንድ ፖስት ነው። ይሄ ደግሞ ደብረ ብርሃን ከተማን፣ ሰሜን ሸዋን እንዲሁም ደግሞ ኦሮሞ ብሔረሰብ ዞንን ያካለለ ኮማንድ ፖስት ነው። አራተኛው የምስራቅ አማራ ኮማንድ ፖስት ነው። የሰሜን የደቡብ ወሎን የደሴ ከተማን ኮምቦልቻን እንዲሁም ደግሞ የሰሜን ወሎን ወልዲያ ከተማን እና ዋግ ህምራ ብሔረሰብ ዞን ጨምሮ ያካለለ ኮማንድ ፖስት ነው። እነዚህ ኮማንድ ፖስቶች እነማን ይመሯቸዋል እነማንን አባላት ያዙ ናቸው የሚልም በስሩ እንደዚያው እንዲቀመጥ ተደርጓል።
በተያያዘ ከአማራ ክልል በተጨማሪ እንዳስፈላጊነቱ በየትኛውም ያገሪቱ አካባቢ ተፈጻሚነት ይኖረዋል የተባለው ያስቸኳይ ጊዜ አዋጅ ከታወጀበት ካለፈው አርብ ዕለት ጀምሮ በአዲስ አበባ ከተማም የተለያዩ ሰዎች እየታሰሩ እንደሚገኙ የታሳሪ ቤተሰቦችና እማኞች ለአሜሪካ ድምጽ ተናግረዋል። አልፋ ሚዲያ የተባለ የዩቲዩብ መገናኛ ብዙሃን መስራችና አዘጋጅ በቃሉ አላምድረውም ትናንት ከሰዓት በኋላ በቁጥጥር ስር መዋሉን የአሜሪካ ድምጽ ከቤተሰቦቹ አረጋግጧል። አስተያየታቸውን የሰጡን የቤተሰቡ አባል በቃሉ ትናንት የሁለተኛ ዲግሪውን የምረቃ ስነ ስርዓት ታድሞ ምሳ ሰዓት ላይ ወደ ቤቱ ከተመለሰ በኋላ ከምሳ በኋላ 3 የፌደራል ፖሊስ መለዩ የለበሱና 3 ሲቪል የለበሱ በድምሩ 6 የጸጥታ ኃይሎች ለጥየቃ እንፈልጋለን ብለው እንደወሰዱት ተናግረዋል። በፌደራል ፖሊስ ወንጀል ምርመራ ቢሮ እንደሚገኝም የገለጹ ሲሆን ዛሬ ወደ ስፍራው የሄዱ የቤተሰቡ አባላት ማናገር እንዳልተፈቀደላቸው ገልጸዋል። ከአማራ ብሔራዊ ንቅናቄ ፓርቲ የህዝብ ተወካዮች ምክር ቤት አባል የሆኑት አቶ ክርስቲያን ታደለና የአዲስ አበባ ምክር ቤት አባል የሆኑት ዶክተር ካሳ ተሻገርም አርብ ሐምሌ 28 ቀን 2015 ዓ.ም ምሽት ላይ ከመኖሪያ ቤታቸው በጸጥታ ኃይሎች መወሰዳቸውን መዘገባችን ይታወሳል። ግለሰቦቹ በቁጥጥር ስር የዋሉት ከአስቸኳይ ጊዜ አዋጁ ጋር በተያያዘ ስለመሆን አለመሆኑ በይፋ የተገለጸ ነገር የለም። ሆኖም የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ያስቸኳይ ጊዜ አዋጁን በተመለከተ ቅዳሜ ለት ለሀገር ውስጥ መገናኛ ብዙሃን በሰጡት ማብራሪያ ተጠርጣሪዎችን በቁጥጥር ስር ማዋል እንደተጀመረም ተናግረዋል። ይህ በእንዲህ እንዳለ በአማራ ክልል ያለው ሁከት እንዳሳሰባቸው የተለያዩ አካላት በመግለጽ ላይ ናቸው። ከነዚህ መካከል የሆኑት የዓለም ጤና ድርጅት ኃላፊ ሁከቱ በሰብአዊ ተግባራት ላይ ተጽዕኖ እያሳደረ እንደሚገኝ ትናንት እሁድ በጽሑፍ ባወጡት አጭር መግለጫ አስታውቀዋል። በክልሉ የቀጠለው ሁከት አሳስቦናል ያሉት የድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አዳኖም መንገዶች በመዘጋታቸው የሰብአዊ ተደራሽነት አስቸጋሪ ሆኗል ካሉ በኋላ የኢንተርኔት አገልግሎት በመቋረጡ ምክንያት ግንኙነት ማድረግም አልተቻለም ሲሉ ቀድሞ ትዊተር ተብሎ በሚጠራውና አሁን በኤክስ ምልክት በተተካው የትስስር ገጻቸው ላይ አመልክተዋል። በአማራ ክልል ያልተቋረጠ የጤና አገልግሎት ተደራሽነት እንዲኖርም ጠይቀዋል። አክለውም ከምንም በላይ የሰላም ጥሪያችንን እናቀርባለን ብለዋል። ሀገር በቀል የሆኑ 9 የሲቪል ማህበረሰብ ድርጅቶችም በጋራ ባወጡት መግለጫ በአማራ ክልል የተከሰተው ግጭት እጅግ አሳስቦናል ብለዋል። የመብቶችና ዲሞክራሲ እድገት ማዕከል ካርድ፣ የኢትዮጵያ ሰብአዊ መብቶች ተሟጋቾች ማዕከል፣ የኢትዮጵያ የህግ ባለሙያ ሴቶች ማህበር፣ የኢትዮጵያ ሴቶች ማህበራት ቅንጅትና ሌሎች 5 ድርጅቶች በመግለጫቸው የሰላም ጥሪ ማቅረበዋል። የሲቪል ማህበራት፣ የፖለቲካ ፓርቲዎች፣ የእምነት ተቋማት፣ መገናኛ ብዙሃንና የሀገር ሽማግሌዎች የተከሰተው ግጭት በሰላማዊ መንገድ እንዲፈታ የበኩላቸውን ግፊት እንዲያደርጉ ያለው መግለጫው በሌሎች የኢትዮጵያ ክልሎች የተጀመሩ የሰላም ጥረቶችና ስምምነቶች በአማራ ክልል በሚንቀሳቀሱ ወገኖችና በፌደራሉ እና የክልሉ መንግስታት መካከለም መደረግ የሚችልበት እድል እንዲፈለግ ሲልም ጠይቋል። የኢትዮጵያ ካቶሊካዊት ቤተክርስቲያንም የአማራን ክልል ጉዳይ አስመልክታ ባወጣችው መግለጫ ችግሩ ሰላማዊ በሆነ መንገድ በውይይት እንዲፈታ ጠይቃለች። የብሔራዊ መረጃና ደህንነት አገልግሎት ዛሬ ባወጣው መግለጫ አሁንም ችግሩ በውይይትና በድርድር የሚፈታበት መንገድ ዝግ ባለመሆኑ ተከታታይ ጥረቶች ይደረጋሉ ማለቱን የአገር ውስጥ መገናኛ ብዙሃን ዘግበዋል። አገልግሎቱ ከዚህ መንገድ በማፈንገጥ ለዝርፊያ ከተደራጁ ቡድኖች ጋር የሚንቀሳቀሱ ባላቸው አካላት ላይ አስፈላጊው እርምጃ ይወሰድባቸዋል፣ ህግ የማስከበር ሂደቱም ይቀጥላል ማለቱ በዘገባው ተመልክቷል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን ተከታዩም ከተመሳሳይ ርዕስ ጋር ያቆየናል። በአማራ ክልል ግጭት የ12ኛ ክፍል ፈተና የሚፈትኑ መምህራን ወደ ዩኒቨርሲቲዎቻቸው ለመመለስ እንደተቸገሩ ተገለጠ። የዘንድሮ የ12ኛ ክፍል መልቀቂያ ፈተና ለመስጠት አማራ ክልል በሚገኙ ዩኒቨርሲቲዎች የተመደቡ መምህራን የትራንስፖርት አገልግሎት በመቆሙ ወደ የአካባቢያቸው መመለስ እንዳልቻሉ ነው ለአሜሪካ ድምጽ የገለጡት። አንድ ስማቸው እንዳይጠቀስ የጠየቁ መምህር በክልሉ እንጅባራ ዩኒቨርሲቲ መመደባቸውን ጠቅመው አሁን ግን እርሳቸውና ሌሎች ባልደረቦቻቸው በተፈጠረው ግጭት ሳቢያ ከዚያ መውጣት እንዳልቻሉና ለደህንነታቸውም እንደሚሰጉ ተናግረዋል። የወልቂጤ ዩኒቨርሲቲና የጅማ ዩኒቨርሲቲ ፕሬዝዳንቶችም ከክልሉ መውጣት ካልቻሉ የተቋማቱ ባልደረቦች ጋር በስልክ እንደተገናኙ ወይም እየተገናኙ መሆናቸውን ተናግረው ስለ ጉዳዩ ከሚመለከታቸው የመንግስት አካላት ጋር እየተነጋገሩ እንደሆነም ገልጠዋል። የባህር ዳር ዩኒቨርሲቲ በበኩሉ ፈታኝ መምህራንን ቀደም ብሎ እንዳስወጣ ገልጦ ወደ የመጡበት መመለስ ያልቻሉ ተማሪዎች ግን እንዳሉ ተመልክቷል። ስለዚህ ጉዳይ ከትምህርት ሚኒስቴርና ከአማራ ክልል ትምህርት ቢሮ አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የተከታተለው።
የዘንድሮውን የ12ኛ ክፍል ብሔራዊ መልቀቂያ ፈተና ለመስጠት በአማራ ክልል ዩኒቨርሲቲዎች የተመደቡ መምህራን በክልሉ በተቀሰቀሰው ግጭት ምክንያት ወደ የመጡበት አካባቢ ለመመለስ አለመቻላቸውን ተናግረዋል። ከነርሱም አንዱ የሆኑና ማንነታቸው እንዳይገለጽ የጠየቁን መምህር በእንጅባራ ዩኒቨርሲቲ ፈታኝ እንደነበሩ ተናግረው አሁን ግን ለመመለስ ችግር እንደገጠማቸው ገልጿል።
ትንሽ እንግዲህ የሰላም ሁኔታ በጣም አስቸጋሪ ሁኔታ ውስጥ ነው ያለነው እኛ ለመፈተን ዛይደን ያው በማናቀው ሁኔታ ውስጥ ገብተናል። እስከዛሬ እንግዲህ ምንም አባከና ያለን ነገር የለም። እንግዲህ የተጠየቀም አካል የለም። እኛ ስራችንን ጨርሰን ያው እዚሁ ነው እንግዲህ ያለ ነው። መንገዱ ዝግ ነው። ነገሩ ትንሽ የተፈረሰ ነገር ነው። ያው ያለው ሁኔታ ብቻ ያሰራል።
ለአሜሪካ ድምጽ አስተያየት የሰጡት የወልቂጤ ዩኒቨርሲቲ ፕሬዚደንት ዶክተር ፋሪስ ደሊል ባለፈው ሳምንት በጎንደር ዩኒቨርሲቲ ቅጥር ግቢዎች ላይ በታጣቂዎች ተፈጸመ በተባለው ጥቃት የተገደለው አንድ መምህር አባላቸው እንደነበረ አውስተዋል። አሁን ድረስም በክልሉ የተመደቡትን ሌሎች ፈታኝ መምህራን ማስወጣት እንዳልተቻለ ይገልጻሉ።
ለመፈተን ከሄዱ መምህራኖቻችን አንዱ መምህር ታደሰ አበበ አስክሬኑ ማምጣት አልቻልንም። እዛው ነው ያለው ጎንደር ዩኒቨርሲቲ ሆስፒታል ውስጥ አስክሬኑ ያው በስርዓቱ እዛው ተቀምጧል ማለት ነው። ሌሎች መምህራኖች እንደዚሁ ይሄዱ አሉ። እነሱም እንደዚሁ ባሉበት ቦታ ሆነው ያው በስልክ እናገኛቸዋለን እና ወደ ቤተሰባቸው ግን መመለስ አልቻሉም ማለት ነው። ካሉበት ቦታ ወጥተው ለመመለስ ምንም ሴፍ አይደለም። ትራንስፖርትም ሆነ ለመንቀሳቀስ የጥይት ድምጽ የተለያየ ቦታ ላይ ይሰማል። ስለዚህ ዩኒቨርሲቲውም ባላችሁበት ቦታ ቆዩ ብሏቸው እዛው እንደቆዩ ነው የሚነግሩንና ምናልባት ተጓጉዞ ለመምጣት ብቻም ሳይሆን ለመንቀሳቀስም ጭምር ስፍቲ የላቸውም።
የጅማ ዩኒቨርሲቲ ፕሬዚደንት ዶክተር ጀማል አባፊታ በበኩላቸው በላኩልን የጽሑፍ መረጃ 53 መምህራን በጎንደር በደባርቅና በደብረ ታቦር ዩኒቨርሲቲዎች እንደተመደቡ ገልጸው ሁኔታቸውን በቅርበት እየተከታተልን ነው ብለዋል። ደህንነታቸው ተጠብቆ በሚወጡበት ሁኔታም ላይ ከትምህርት ሚኒስቴርና ከትምህርት ምዘናና ፈተናዎች አገልግሎት ጋር እየተነጋገሩ እንደሚገኙ አስታውቋል። ዶክተር ፋሪስ ደሊልም በመምህራኑ ጉዳይ በስም ካልጠቀሷቸው አካላት ጋር እየተነጋገሩ እንደሆኑ ጠቁመዋል።
ለሚመለከተው አካል ጋር እናገራለን። መንገዱ ሰላማዊ ሆኖ መውጣት የሚችሉበት ሰዓት እንደሚመጡ እስከዛ ድረስ በትግስት መጠበቅ እንዳለብን ነው የምንነጋገረው። ያው ከምንም በላይ እዛ ያለው ዩኒቨርሲቲ አመራሩን ጋራ ፕሬዚደንቱን ጋራ በተከታታይ እንተዋወላለን እና ያው በትግስት ጠብቀን መንቀሳቀስ የሚችሉበት ሰዓት ላይ መምህራኖቻችንም እንዲሁ ደግሞ የባልደረባችንም አስከሬን እንደምናገኝ ነው የምንናገረው።
ማንነቴ አይጠቀስ ያሉን መምህርም እርሳቸውን ጨምሮ በእንጅባራ ዩኒቨርሲቲ ያሉ ፈታኝ መምህራን ከሐላፊዎቻቸው ጋራ በስልክ እየተገናኙ እንደሆነ ገልጸው እስካሁን ግን መፍትሄ አላገኘንም ብለዋል።
ከእንጅባራ ዩኒቨርሲቲ ፕሬዝዳንቱ የደረሰን መልእክት እዛው ቆዩ፣ ባላችሁበት ፔንሽን ቆዩ፣ እዛው አልጋ ይከፈልላችኋል፣ አታስቡ ስለ አልጋ ነው የተባለው። እኛ ደግሞ ችግራችን የአልጋ ችግር ሳይሆን እኛ ችግር ውስጥ ነው ያለ ነው። የየራሳችን ፕሬዝዳንቶች የዩኒቨርሲቲ ፕሬዝዳንቶች ደግሞ እየደወሉ አይዟችሁ እዛው ሁኑ ነው የሚሉን። እስከዛሬ በቃ እነሱ ለእኛ እንደነገሩን እንግዲህ እኛ በኢሜይል ትምህርት ሚኒስቴር እንዲደርስላችሁ የእናንተን ጉዳይ ነግረናቸዋል፣ እየተጻጻፍን ነው በኢሜይል በኩል እና ኮማንድ ፖስት ደግሞ ያለውን ነገር እስኪ ነግረን ድረስ ጠብቁ ነው ያለው። ያስፈራል ያለው ሁኔታ። ከቤተሰብ ተለጥነን ነው እንግዲህ እዚህ ያለ ነው። እኛ ያው ጓራንቲ የለንም ባይዘይ።
የባህር ዳር ዩኒቨርሲቲ በበኩሉ ፈታኝ መምህራንን ቀደም ብሎ ወደ የመጡበት መሸኘቱን አስታውቋል። ተፈታኝ ተማሪዎች ግን በመንገድ መዘጋት ምክንያት መውጣት እንዳልቻሉ የዩኒቨርሲቲው ቃል አቀባይ አቶ ግርማው አሸብር ለአሜሪካ ድምጽ ተናግረዋል።
ተማሪዎቹ እንግዲህ የተማሪነት ሰርቪስ እያገኙ ነው ባሉበት ሆነው ዩኒቨርሲቲ የመገበ የተበቃቸው ነው ያሉት። ዩኒቨርሲቲ ውስጥ ነው ያሉት። እዛው ባህር ዳር ከተማ ላይ ያሉትን ሸኝተናል። እዛው ከተማው ላይ ስለሆኑ እና ከተማው ላይ ቤተሰብ ያላቸው ልጆችም በፍላጎታቸው እንዲወጡ ሆነዋል። ነገር ግን በመንግስት ትራንስፖርት ከመጡበት ወረዳና ትምህርት ቤት መድረስ ያለባቸውን ግን እዛው ነው ያው መንገዶች ዝግ ስለሆኑ ከከተማ መውጣት ስለማይቻል ለጊዜው እኛ ጋር ያሉት።
ወደ የአካባቢያቸው መመለስ ስላልቻሉት ተማሪዎች አስመልክቶ የአማራ ክልል ትምህርት ቢሮን ለመጠየቅ ያደረግነው ጥረት አልተሳካም። የባህር ዳር ዩኒቨርሲቲው ቃል አቀባይ አቶ ግርማው አሸብር ግን ይህ ከክልሉ አቅም በላይ ነው ይላሉ።
ከባድ መሳሪያዎች ታንክ ነው የሚንቀሳቀሰው ከተማው ላይ፣ መንገዶች ሙሉ በሙሉ ዝግ ናቸው። ስለዚህ ኦልሞስት ትናንትና ዛሬ ረፋድም ከተማው ላይ ተኩስ ይሰማል፣ የተኩስ ልውውጦች አሉ። ስለዚህ ባለበት ሁኔታ የትምህርት ቢሮ ይህንን ማኔጅ ያደርጋል ብዬ ይህን አላምንም። አሁን ሙሉ በሙሉ በኮማንድ ፖስቱ ስር ነው ያለ ነው። ምናልባት ኮማንድ ፖስቱ ማኔጅ ማድረግ ከቻለ ነው ሶልቭ ሊያደርግ የሚችለው። እንደ ትምህርት ቢሮ ክልሉ መንግስት አቅም የበላይ ነው እስካለ ድረስ ይህንን ማኔጅ ሊያደርጉ አይችሉም።
በጉዳዩ ላይ የትምህርት ሚኒስቴርን አስተያየት ብንጠይቅም ለማግኘት አልቻልንም። ሆኖም ባለፈው ሳምንት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በሰጡት መግለጫ በአማራ ክልል ካለው የጸጥታ ችግር ጋር ተያይዞ በክልሉ ዩኒቨርሲቲዎች ያሉት ተማሪዎችና መምህራን ችግር እንዳይገጥማቸው ሚኒስቴር መስሪያ ቤታቸው ከሚመለከታቸው አካላት ጋር እየሰራ እንደሆነ ተናግረው ነበር።
የአውሮፕላን እንቅስቃሴ የቆመባቸው ቦታዎች አሉ። ተማሪዎችም ፈታኞችም በሰላም መመለስ እንደ ዋና ኃላፊነታችን አድርገን ነው የምንወስደው። ይሄንንም አሁን እየተሰራ ያለው በአካባቢው ሽማግሌዎች፣ የአካባቢው መስተዳደር ሰዎች፣ ወላጆች ተባብረው ልጆቻቸውን ሬላቲቭሊ ሰላማዊ በሆነ መንገድ ወደ እንትን የማጓጓዝ እንትን ተጀምሯል። ሁሉም አይደለም፣ አውሮፕላን የሌለባቸው እንዳልከው ትንሽ ቀን ይሄ ሁኔታው እስኪረጋጋ ድረስ ይጠብቃሉ።
ዘንድሮ ለሁለተኛ ጊዜ በዩኒቨርሲቲዎች ውስጥ የተሰጠውን ፈተና ወደ 841,000 የሚደርሱ ተማሪዎች ሲወስዱ በጎንደር ዩኒቨርሲቲ 3 ግቢዎች ላይ በታጣቂዎች በተፈጸመ ጥቃት አንድ ፈታኝ መምህርና ሁለት ፖሊሶች እንደተገደሉ ተገልጿል። ከግጭቱ ጋር ተያይዞም በዩኒቨርሲቲው ከተፈተኑ 16,000 ተማሪዎች የተወሰኑ ፈተናዎችን እንዳልወሰዱ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ መናገራቸው ይታወሳል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን፣ ከዚሁ ርዕሰ ጉዳይ ሳንወጣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራልና የአስቸኳይ ጊዜ አዋጁ ጠቅላይ መምሪያ እዝ ዋና ሰብሳቢ አቶ ተመስገን ጥሩነህ የተደራጁ ዘራፊ ቡድኖች ባሏቸው አካላት ላይ በክልሉ የተከሰተው የሰላም መደፍረስ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ችግሮችን ፈጥሯል ብለዋል። በሌላ በኩል በጎንደር ውስጥ ከሚንቀሳቀሱ የፋኖ አደረጃጀቶች አንዱ አባል መሆናቸውን የተናገሩ ግለሰብ የሚያደርጉት እንቅስቃሴ የአማራ ሕዝብ ተቃጥቶበታል ካሉት የህልውና አደጋ ለመታደግ ያለመ መሆኑን ተናግረዋል። ሀብታሙ ስዩምና ጽዮን ግርማ ያጠናቀሩትን ዘገባ እንደሚከተለው እናቀርባለን።
ባለፈው ሳምንት ጀምሮ በአማራ ክልል ውስጥ የተባባሰውን ቀውስ ተከትሎ የሚኒስትሮች ምክር ቤት አርብ ሐምሌ 28 ቀን 2015 ዓ.ም ባካሄደው 23ኛ መደበኛ ስብሰባው በክልሉ የአስቸኳይ ጊዜ አዋጅ እንዲታወጅ በሙሉ ድምፅ ወስኗል። ውሳኔው በተላለፈ ማግስት አዋጁን የሚያስተባብረው ጠቅላይ መምሪያ እዝ ዋና ሰብሳቢ የሆኑት አቶ ተመስገን ጥሩነህ ለመንግስታዊ መገናኛ ብዙሃን በሰጡት ማብራሪያ የተደራጁ ዘራፊ ቡድኖች ባሏቸው አካላት ምክንያት በክልሉ የተከሰተው የሰላም መደፍረስ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ችግሮችን መፍጠሩን ተናግረዋል። በክልሉ ዳግም ሰላምና ጸጥታን ለማስፈን ያለመውን የአስቸኳይ ጊዜ አዋጅ ለማስፈጸም የተዋቀሩ የዘመቻ ማስተባበሪያዎችንም ይፋ አድርገዋል።
አንደኛው የምዕራብ አማራ ኮማንድ ፖስት ነው። እነዚህ ምስራቅ ጎጃምን፣ ምዕራብ ጎጃምን፣ ደብረ ማርቆስ ከተማን እንዲሁም አዊ ብሔረሰብ አስተዳደር ዞንን እንዲሁም ባህር ዳር ከተማ አስተዳደርን የሚይዝ ነው። ሁለተኛው ኮማንድ ፖስት ደግሞ የሰሜን ምዕራብ አማራ ኮማንድ ፖስት ነው። ይሄ በድሮ አጠራር ሰሜን ጎንደር የሚባለው በአሁኑ ሰሜን ምዕራብ ማዕከላዊ እንዲሁም ጎንደር ከተማን፣ ደቡብ ጎንደርን፣ ደብረታቦር ከተማን የያዘ ነው። ሶስተኛው የማዕከላዊ ሸዋ ኮማንድ ፖስት ነው። ይሄ ደግሞ ደብረ ብርሃን ከተማን፣ ሰሜን ሸዋን፣ እንዲሁም ደግሞ ኦሮሞ ብሔረሰብ ዞንን ያካለለ ኮማንድ ፖስት ነው። አራተኛው የምስራቅ አማራ ኮማንድ ፖስት ነው። የሰሜን የደቡብ ወሎን የደሴ ከተማን ኮምቦልቻን እንዲሁም ደግሞ የሰሜን ወሎን ወልዲያ ከተማን እና ዋግ ህምራ ብሔረሰብ ዞን ጨምሮ ያካለለ ኮማንድ ፖስት ነው።
በአማራ ክልል ያጋጠመው ችግር ሰላማዊ አማራጭ በማይፈልግና የጸጥታ ስጋት በመፍጠር በኃይል የክልሉን መንግስትና ፌዴራሉን መንግስት ለማፍረስ የሚሰራ ቡድን የፈጠረው መሆኑን የተናገሩት አቶ ተመስገን በሀገር መከላከያ ሰራዊት ላይ ነፍጥ ያነሱ አካላትን ስርዓት የማስያዝና ለህግ የማቅረብ እርምጃዎች እንደሚቀጥሉም ተናግረዋል።
የሀገር መከላከያ ሰራዊት ሁሌም ቢሆን የሀገሪቱ ህገ መንግስት የመጨረሻ ምሽግ ነው። የሀገር መከላከያ ሰራዊት የብሔር ብሔረሰቦች የተውጣጣ እንጂ የአንድ አካባቢ ብሔር የአንድ አካባቢ ፍረጃ የሚሰጠው ደግሞ የግለሰብ ተቋም አይደለም። ይሄ ተቋም የሁላችንም ህልውና ነው። እሱ ላይ ድረስ ነፍጥ እስከ ማንሳት የደረሱ ቡድኖች አሉ። እነዚህን ስርዓት የማስያዝ ህግና ስርዓት የማስከበር ስራ ይሰራል። ከዚህ በፊት ተነጣይ በሆኑ የሀገር መከላከያ ሰራዊት አባላት ላይ የደረሰው ጉዳት የደረሰው ችግር እጅግ በጣም በክልሉ ውስጥ የሚያሳዝን የአማራን ህዝብ የማይገልጽ እንዲሁም ደግሞ የኢትዮጵያን ህዝብ የማይገልጽ ትናንት ከትላንት ወዲያ የአማራን ህዝብ ለማዳን መስዋዕትነት የከፈሉት ብሔር ብሔረሰቦችን የማይገልጽ አሳፋሪ ድርጊት ስለሆነ በዚህ አሳፋሪ ድርጊት የሚሳተፉ አካላት ሁሉ ነገ ከነገ ወዲያ በህግ የእጃቸውን የሚያገኝ ይሆናል።
የክልሉን መንግስትና የፌዴራሉን መንግስት መዋቅሮችና ኃይሎች በጠመንጃ ለመነቅነቅ እየሞከሩ ነው በሚለው ቀሳ ከቀረበባቸው የክልሉ ተፋላሚዎች ዋነኛው ፋኖ በሚል የሚጠራው አደረጃጀት ነው። በተለያዩ የክልሉ ስፍራዎች እንደሚገኙ ከሚነገርላቸው የፋኖ አደረጃጀቶች መካከል አንዱ የጎንደርና አካባቢው ህዝባዊ ትግልን እንደሚያስተባብር የሚናገረው አደረጃጀት ይገኝበታል። በዚህ አካል ውስጥ በአመራርነት እያገለገሉ እንደሚገኙ የተናገሩት ግለሰብ ከአሜሪካ ድምጽ ጋር በነበራቸው ቆይታ በክልሉና በፌዴራል መንግስቱ ባለስልጣናት በኩል ስለሚቀርቡ ውንጀላዎች ብሎም ሰሞነኛ ግጭቶች ማብራሪያ ሰጥተዋል። ከባልደረባዬ ጽዮን ግርማ ጋር ካደረጉት አጭር ቆይታ የተወሰነውን እናስደምጣችሁ።
ጽዮን ግርማ እባላለሁ ከአሜሪካ ድምጽ ራዲዮ ነው። ሶም አልበል
እኔ እንኳን ስሜ የቆየኝ እዚሁ ጎንደር ከተማ የህዝብ ልጅ ነኝ። በጊዜው ስሜ የቆይ
በፋኖ እንቅስቃሴ ውስጥ ያሉ ወይስ መደበኛ ነዋሪ?
ፋኖ ነኝ በሚለው ያሉ
እንግዲህ በየአካባቢው ስሞች እንዳሉት እየሰማን ነው። የዚህ አካባቢ ፋኖ፣ የዚህ አካባቢ ፋኖ የሚል የተለያዩ አደረጃጀቶች እየሰማን ነው። እና እርስዎ የት አካባቢ ነዎት?
እዚሁ ጎንደር ከተማ ፋኖ።
እስቲ ወደ ጉዳዩ ልግባ። ምንድን ነው የተከሰተው በአማራ ክልል በጎንደር እናንተ ባላችሁበት አካባቢ ለዚህ ሁሉ መነሻ የሆነው ምክንያት ምንድን ነው?
እሺ አመሰግናለሁ፣ ጥሩ ጥያቄ ነው። እንግዲህ በአማራ ህዝብ ላይ ከዚህ ከብልጽግና በፊት በነበረው ስርዓት ከፍተኛ መስዋዕትነት ከፍሎ ለውጡን ማምጣቱ ይታወቃል፣ በተለይም ጎንደር አካባቢ። ነገር ግን ስርዓቱ ከመጣ እንግዲህ 4 እና 5 ዓመት ሆኖታል። የታገለለትን አላማ አንድ እርምጃ እንኳን ፈቀቅ ማድረግ አልቻለም ስርዓቱ። ይህ ደግሞ እየቆየ እየተጠራቀመ መጥቶ በተለያዩ አካባቢዎች የአማራ ህዝብ ጭፍጨፋ፣ ተረኝነቱ፣ ሃይማኖቱ፣ በተለይ የመጅሊሱና የሲኖዶሱን ሁኔታ በቅርብ ጊዜ ሁላችን የምናስታውሰን ይህ ሁሉ መከራ ተጨማምሮ ይህ አለበቃ ሲል ደግሞ በሀገር መከላከያ ሰራዊት ስም የአማራን ህዝብ ለማስደፋት የአማራ ህዝብ ኩራት የሆነው ደጀን የሆነው ጋሽ የሆነውን ፋኖ ትጥቅ አስፈታለሁ በማለት ፌዴራል መንግስት ከክልሉ ግልጽ እውቅና ሳይሰጥ የህዝቡ ፈቃደኝነት ሳይጠየቅ እንግዲህ መከላከያ ሰራዊት አስገብቶ ጦርነት ከፍቷል።
የኢትዮጵያ መንግስት የታጠቁ ሰዎች ወደ መደበኛ ስርዓት ይግቡ የሚለውን ነገር ተግባራዊ ያደረገው በሁሉም የአገሪቱ አካባቢዎች እንደሆነ አስታውቋል። አንድ አገርን የሚያስተዳድር መንግስት እንደዚህ ያሉ ውሳኔዎችን ሲያሳልፍ ለውሳኔዎቹ ተገዥ መሆን አይገባም።
ልክ ነው። በአንድ ሀገር ሁለት የታጠቃከል ሊኖር አይችልም። ይሄ በየትኛውም ያለ ህግ ነው። ነገር ግን ስርዓቱ ህገ ወጥ ስርዓት ነው። ሰው እኮ ትጥቅ ያነሳው ነፍጥ ያነሳው እኮ ስርዓቱ ጨቋኝ ስለሆነ ነው። ፋኖ ተደራጅቶ የተነሳው የአማራን ህዝብ ሰላም መጠበቅ የሚችል ስርዓት አልተፈጠረም፣ የአማራን ህዝብ ጥያቄ መመለስ አልቻለም። ትላንት ስንት መስዋዕትነት የተከፈለበትን ዋጋ የተከፈለበትን አንድ እንኳን ጥያቄ አልተመለሰም። ስለዚህ ሰላማዊ ድርድር የሚባለው እነዚህ የተጠየቁች ጥያቄዎች እኮ መልስ ሲያገኙ፣ ሁለተኛ በህዝብ ላይ ሰራዊት እያዘመቱ ምን አይነት ድርድር ነው የሚደረገው?
የአማራ ክልል ሳይፈቅድ የአማራ ክልል ሳያቅ ገብቷል መከላከያ ነው የሚሉት። አሁን ደግሞ በይፋ የአማራ ክልል መንግስት ጠይቋል። ይሄ ደግሞ በህገ መንግስቱ ላይ ክልሉ አጋዥ ፈልጎ ከፌዴራል ሲጠይቅ መግባት ይችላል ይላል።
ልክ ነው። እንግዲህ የክልሉ መንግስት አሁን ዛሬ ነው ማምሻውን አካባቢ ነው ከአቅሜ በላይ ነው የፌደራል ሚኒስትሪ ጋር ነው ጥያቄ ያቀረበው ትላንት ጀምሮ ነው። እሺ ክልሉ በጦርነት መታመስ ተጀመረ ወር ማለፈው እኮ ሰሜን ሸዋ ራያ ጎጃም በከፊል ጎንደር አንጻራዊ ሰላም የነበረው ጎንደር እስከ ቅርብ ጊዜ ድረስ ታዲያ ይሄ ከወጥነት አይደለም የፌደራል ሚኒስትሪ የትኛው ክልል መንግስት ተግሮለት ነው ሰሜን ሸዋ ድረስ ጎጃም ድረስ ራያ ድረስ ለቤተ ክርስቲያን አልተደበደበም ካህናት አልታረዱ ክልሉ ፈቅዶ ነው? ስለዚህ ህገ ወጥነት ነው የጀመረው ራሱ የፌደራል መንግስት ነው ያወጣውን የሚያስተዳድረው ህግ የጣሰ ራሱ የፌደራል መንግስት ነው።
ኢትዮጵያ ጦርነት ላይ ነበረች። የጦርነት ካለቀ በኋላ ደግሞ አሁን አማራ ክልል ፋኖ ከፌደራል ጋር የሚያደርገው ሌላ ውጊያ ክልሉንም አገሪቱንም ተጨማሪ ኪሳራዎችን የሰው ህይወትም ከማጥፋት ባለፈ ምን ያመጣል የሚል ግብ ወይም አላማ አለው? እናንተ እንቅስቃሴ
ጦርነት ይፈልግ አካሌ ያማራዝ ፋኖ እኮ ሲጀግረው ሲጀንቀው ሀገር ሲወረር ነው ነፍጥም ያነሳ። ሰላም ሲሆን እኮ ወደ ሰራው የሚመለስ ኃይል ነው። ሀገር ሲወረር እኮ ደሞዝ ሳይከፈለው ጥቅም ሳይኖረው ሀብት ንብረቱን ጥሎ ገበሬው ወጣቱ ነጋዴው ከፍተኛ መስዋዕትነት ከፍሎ ሀገርን አድኗል። የፋኖ ክብር ይሄ ነው። ነገር ግን አንደኛ የፕሮተሪያው ስምምነት ፌደራል መንግስት ግልጽ አላደረገ። ያ ሁሉ ሰራዊት አልቆ ያ ሁሉ ህዝብ አልቆ ያ ሁሉ ጭፍጨፋ ተደርጎ አላማው እንዴት ነው ስምምነቱ ዝርዝር ሁኔታ አልተነገረም። ሁለተኛ አማራን ያገለለ ነው። በዋነኝነት የዚህ ጦርነት ሰለባ አፋርና አማራ ናቸው። በበላይነት አማራ ነው። አማራን ያማከለ ስምምነት አይደለም። ስምምነቱ እንኳን ግልጽ መሆን ነበረበት። በዚህ መንገድ ተስማምተናል በዚህ መንገድ ስምምነት አድርገናል ለዘለቄታዊ ጥቅም ሲባል ለዘለቄታዊ ሀገር አንድነት ክብር ሲባል ለሰላም ሲባል ይሄን አድርገናል ብሎ እንኳን በግልጽ የፌደራል መንግስት ህዝብ የመረጠው አይደል በምርጫ ያሸነፈ መንግስት ነው። ስለዚህ ለህዝብ ለምንድን ነው ግልጽ ያላወጣው? ሁለተኛ አዲስ አበባ ሸገር ከተማ ብሎ መሰርቷል ያለ ምንም ድምጽ ወሳኔ እንደ ህገ መንግስቱ የሚፈቅደው ድምጽ ወሳኔ ነው እንኳን ቢባል ወለጋ ያን ያህል ሰው የአማራ በማንነት እስላም ክርስቲያን ሳይባል እየተጨፈጨፈ በቤኒሻንጉል ያን ያህል ህዝብ እየተጨፈጨፈ የፌደራል መንግስቱ ህግ አላስከበረም እንዴ? 80 በላይ ባንኮችን የዘረፈ እኮ ኦነግ ሸኔ ነው እንጂ ፋኖ አይደል። ፋኖ እኮ ሀገር ድንበሩን ያስጠበቀውና የፌደራል መንግስቱ ባላንስ አይደለም። ባላንስ አድርጎ ሀገር ያስተዳድራል። ክልሉ የአማራ ክልል ህዝብ የህልውና አደጋ ነው የገጠመው። ይህም የህልውና አደጋ ደግሞ ለመከላከል የአማራ ህዝብ ተደራጅቶ ራሱን ይከላከላል፣ ህዝቡን ያወጣል።
ግን ይሄ አሁን አንደኛ መንግስት ከመሆኑ አንጻር፣ ሁለተኛ መንግስት ካለው ኃይል አንጻር ህዝብን ማስጨረስ ወጣቱን ማስጨረስ አይሆንም ወይ? ይሄ ምን ያህል ያዛልቃል?
ህዝብ እኮ መንግስት እኮ ህዝብ የማይደግፈው መንግስት እኮ የትኛውንም ያህል ሰራዊት ቢይዝ ህዝብን ማሸነፍ አይችልም። ህወሓትን እኮ ያሸነፈ መከላከያ ሰራዊት ደጀን ስለነበረው ህዝብ አማራ ህዝብ ስለደገፈው ለምንድን ነው የመከላከያ ሰራዊቱ ሀገር ዳር ድንበር ጠባቂ ነው እንጂ መሀል አስፋልት ገብቶ ሸጎሬ ለሸጎሬ ኩሽና ለኩሽና እየተሽለኮለከ ከህዝብ ጋር ይጋጭ የሰራዊቱን ክብር ዝቅ ማድረግ?
ግን አሁን ይህንን ለማስተካከል ምንድን ነው መደረግ ያለበት ትላላችሁ?
በእኛ በኩል የመጀመሪያው ነገር ራሳችንን መከላከልና ህዝባችንን ነጻ ማውጣት ነው። ቀጣይ ሀገራዊ አንድነት ፈንቶ እንዲቀጥል ሀገሪቱ ሰላም እንድትሆን የሚመለከተው አካል ወይንም ይሄቃም የፖለቲካ ምሁሩ በውጭም በውስጥም ያለው አካል ተነጋግሩ፣ መንግስት ወደ ጠረጴዛ ቀርቦ ያጠፋውን ጥፋት ይቅርታ ብሎ በአማራ ህዝብ ላይ የተፈጸመውን ጄኖሳይድ አምኖ ለህግ የሚቀርቡትን ሰዎች ለህግ አቅርቦ የምንፈልገውን ፍትህ የምንፈልገውን ነጻነት ስናገኝ ያኔ ሀገር እንደ ሀገር ትቆማለች። በዚህ ሂደት ግን ፌደራል መንግስቱም ሆነ መንግስት ማወቅ ያለበት ነገር የአማራ ህዝብ በፍጹም ሊበረከት እንደማይገቡ ይህን ሊያውቅ ይገባል። ገዳም በሞርተር እየተመታ እንዴት ነው መንግስት ጸንቶ ሊቀጥል የሚችለው? የሀገራችንም ታሪክም አያሳይ። መስጊዶች ፈርሰዋል። ትላንት እኮ አሁን ሀረ የሚባል ቤተ ክርስቲያን ጎንደር ዩኒቨርሲቲ ጀርባ ያለ እኮ በዲሽቃ ተደብድቧል። ተማሪዎች እኮ ዩኒቨርሲቲ ውስጥ እኮ ፈተናቸውን እየተፈተኑ ተመትተዋል። እኛ ለነ ገብተን በሰላም ወደ ህብረተሰቡ ይሄን ያህል ሰው ያዙ ይህን ያህል ከቤታቸው አስጠቁ ቤተሰቦቻቸው እስኪመጡ ብለን ከህዝቡ ጋር ወስደን የቀላቀልን እኮ ፋኖ ነው። የአማራ ፋኖ ጎንደር ነው። የጎንደር ህዝብ ነው። የተበተነውን ተማሪ ሰብስቦ የቆሰለውን አሳክሙ።
ግን አሁን የጠቀሷቸው ቦታዎች ለምሳሌ ደብረ ኤልያስን ጨምሮ ታጣቂዎች አሉባቸው፣ ቤተክርስቲያን ብቻ አይደሉም ታጣቂዎች አሉባቸው ይባላል። እና እነዚህም ቦታዎች ታጣቂዎች ካሉ መንግስት ምን ማድረግ ይችላል?
ይሄ እኮ ፕሮፓጋንዳ ነው። መንግስት የሚሰራው ፕሮፓጋንዳ ነው እንጂ መሬት የነካ ማሳያ ማስረጃ እንኳን ማቅረብ አልቻለም። መንግስት እኮ አንድም አቅርቦ ራሱ ከሰራው ምሽግ እሱ የሰራው ማን ስራው የማይታወቅ ምሽግ ከማሳየት ውጭ እኮ አንድም የያዘው ታጣቂ አዋጊ
እንደው አሁን አማራ ክልል እንደ አማራ ክልልነቱ እንዳልኩት ትግራይ ክልል የነበረው ጦርነት ቢያበቃም እስካሁን ያላበቁ ጉዳዮች አሉ። በምዕራብ በኩል እስካሁን ድረስ ከቅማንት ታጣቂዎች ጋር ያለው ነገር አለ። በአገውም እንደዚሁ ኦሮሚያ በኩልም አለ። ከአፋር ጋርም አሁን ለጊዜው ግጭት ባይኖርም ነበር የወሰን ግጭቶችና እንደዚህ አይነት ግጭቶች ባሉበት ሁኔታ እንደገና ከፌደራል መንግስቱ ጋር ግጭት ውስጥ ገብቶ ውጊያን ማድረጉ ለህዝቡ የሚፈይደው ነገር አለ ትላላችሁ በእናንተ በኩል?
እሺ ልክ ነሽ። አነሳሻቸው ነገሮች ሁሉ የአማራ ህዝብ ያሳለፈው መከራ በሁሉም በዚህ አራት እና አምስት አመት የአማራ ህዝብ ወያኔ እንኳን ያልፈጸመበትን ግፍ ነው ይሄ ስርዓት የፈጸመበት። ለዚህ ሁሉ መነሻው ግን አሁንም ፌደራል መንግስቱ የአማራ ህዝብ ወደዚህ ችግር የገባው ተገዶ የዘር ጭፍጨፋ ተደርጎበት ነው። የህልውና አደጋ ተጋርጦበታል። እንደምትዩ ያገው የቅማንት ምናምን ይሄ ስርዓቱ ያመጣው ጣጣ ነው እዚህ የተረፈው። ግን አስረግጬ መናገር መፈልገው በተለይ በእኛ አካባቢ እዚህ ቅማንት ጋር ተያይዞ ያለው ነገር በሰላም ተፈቷል። ከሀገር ሽማግሌ ጋር ከሃይማኖት አባቶች ጋር ሆኖ አሁን ሰላማዊ ኑሮ ነው። አገውም በተመሳሳይ ሁሉም አማራ ነው። የአማራ ክልል ህዝብ ነዋሪ አንድ ቋንቋ እየተናገር የሚለያይበት መንገድ የለም። ይሄ ፖለቲካ ጥቅመኞች ናቸው እየሰሩ ያሉት። እጁን ሰጥቶ በባርነት ውስጥ የሚኖር የአማራ ህዝብ እንደሌለ ሁሉም ጠንቅቆ ያውቀዋል።
አሁን እርስዎም ያነጋግሩኝ እንዳሉኝ ከጎንደር ነው። በተለያዩ አካባቢዎች የመንግስት ባለስልጣናትም እንዲሁም በሶሻል ሚዲያም ላይ የሚያጋግሉት በዲያስፖራ ወይም በውጭ ሀገር የሚገኙ ናቸው የሚሉ አስተያየቶች ይሰጣሉ። እና እርስዎ ይህንን እንዴት ያውታል?
እንግዲህ እሱን እንትን ይሄ አሁን ያነሳሽልኝ ውጭ ሀገር የሚኖሩ ኢትዮጵያውያን ናቸው ወይም አማራ ክልል ተወላጆች ናቸው ይህን ነገር የሚያራግቡት የሚለውን አልቀበለውም በዚህ በኩል። ምክንያቱም መሬት ያለን እኛ ችግሩን ክፉን በደሉን እየቀመስን ያለን እኛ ሀገር ውስጥ ያለን ሰዎች ነን። ወሬ አይደለም ይሄ። ወሬ አለመሆኑን የምታውቅ በተግባር የተገለጸ ነው። እዚህ እህት፣ ልጅ፣ አባት፣ እናት፣ ሚስት ያለው ዲያስፖራ አለ። ስለዚህ ይሄን መሬት ላይ ያለውን ችግር የሚነግረው እዚህ ያለው አካል ነው እንጂ እዛ ፈጥሮ ይፈተፍተው ነገር የለም። ትግሉን ሊያግዙ ይችላሉ ባላቸው አቅም። ምክንያቱም እዚህ እየተጨፈጨፈ ያለ ወንድም እህት ሆኖ ቤተሰቡ ዝም ብሎ ማየት አይጠበቅባቸውም። እና ይህን እኔ አልቀበለውም። መሬት ላይ ያለው ችግር እኛን እያየን ያለ መሬት ላይ ያለን ሰዎች ናቸው ይህን ችግር እየቀመስን ያለ ነው።
እኒሁ አመራር በክልሉ ህዝብ ላይ በተደጋጋሚ የተፈጸሙ በደሎች አሁን ላይ ለታየው የትጥቅ መገዳደር ምክንያት መሆኑን ደጋግሞ ያወሱ ሲሆን ሁኔታውን ለማስተካከል መንግስት ጥፋቱን አምኖ ወደ ጠረጴዛ መምጣት፣ ዘርን በለዩ ጥቃቶች ውስጥ ደግሞ ተሳታፊ የሆኑ ሰዎችን ለህግ ማቅረብ ሊወሰዱ ከሚገቡ እርምጃዎች መካከል መሆናቸውን ተናግረዋል። በክልሉ የታወጀውን አስቸኳይ ጊዜ አዋጅ የሚያስተባብረው ጠቅላይ መምሪያ እዝ ዋና ሰብሳቢ የሆኑት አቶ ተመስገን ጥሩነህ ክልሉ ውስጥ የተለያዩ ችግሮች መሰንበታቸውን ጠቁመው የሚያዛልቀው መንገድ ግን ነፍጥ ማንሳት እንዳልሆነ ይሟገታሉ።
እያንዳንዱ ዜጋ መማር ያለበት ወይም ማወቅ ያለበት ማንኛውም ጥያቄ ሊኖረው ይችላል፣ ማንኛውም ሀሳብ ሊኖረው ይችላል። ግን ሀሳቡንም ጥያቄውንም ሰላማዊ በሆነ አማራጭ መፍታት ሲገባው ነፍጥ አንግቦ በጉልበት እና በኃይል መንግስት መጣል በተደጋጋሚ የተሞከረና ያልተሳካ ሙከራ ነው። ይሄ የአማራ ህዝብን የበለጠ ችግር ውስጥ የሚከት ዛሬ ማዳበሪያ፣ ምርጥ ዘር እንዲሁም ደግሞ ሌሎች የግብርና ግብአቶችንና ግብርና ባለሙያዎችን ምክረ ሀሳብ ተቀብሎ አርሶ አደሩ ዘሩን በሚዘራበት በዚህ ወቅት እንደዚህ አይነት ተግባር መፈጸም ለዚህ አመት ብቻ ሳይሆን ክልሉ ከዚህ በፊት ጦርነት የከረመበት ክልል ነው። የበለጠ ደግሞ በኢኮኖሚ እንዲዳከም ህብረተሰቡ በኢኮኖሚ ተዳክሞ ሀብት ንብረቱን ተዘርፎ እንዳያመርት ተደርጎ ለበለጠ ጉስቁልና ውስጥ የሚያስገባ እንጂ የአማራን ህዝብ ጥያቄዎች በመሰረታዊነት የሚፈታ ጥያቄ ስላልሆነ ወይም ደግሞ የሚፈታ እንቅስቃሴ ስላልሆነ እዚህ እንቅስቃሴ ውስጥ ያለ ማንኛውም የመደበኛ አደረጃጀትና ዘራፊ ቡድን ከውስጥም ከውጭም የተደራጀ በአስቸኳይ ከዚህ አጥፊ ድርጊት ራስን በራስ ከማጥፋት ድርጊት ተቆጥቦ ወደ ሰላማዊ አማራጭ እንዲመጣ በዚህ አጋጣሚ ጥሪ ለማስተላለፍ ነው።
ይበንድ ይያለ የተለያየ ክልል መንግስታትና የከተማ አስተዳደሮች በአማራ ክልል የተፈጠረውን የጸጥታ ችግር ተከትሎ ህግ የወጥ ቡድን ያሉትን አካል የሚያወግዝና አጋርነትን የሚያሳዩ መግለጫዎችን ሲያወጡ ተሰምተዋል። እስካሁን ድረስ የኦሮሚያ፣ የአፋር፣ ሶማሌ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ፣ ጋምቤላ፣ ቤንሻንጉል ጉሙዝ፣ ሐረሪ፣ ደቡብ ብሔር ብሔረሰቦችና ህዝቦች ክልሎች እንዲሁም የአዲስ አበባና የድሬዳዋ ከተማ አስተዳደር ተመሳሳይ ይዘት ያላቸው በአማራ ክልል ውስጥ ትጥቅ አንግበው እየተንቀሳቀሱ ነው ያሏቸውን ቡድኖች የሚያወግዙ መግለጫዎችን አውጥተዋል። ይህ በእንዲህ እንዳለ በአማራ ክልል የተለያዩ ቦታዎች ዛሬም ውጊያው እንደቀጠለ ተሰምተዋል። በክልሉ የጎንደር፣ ላሊበላ፣ ደብረ ብርሃንና ዋናዋ መዲና ባህር ዳር ከተሞች ዛሬ ሰኞም የተኩስ ድምፅ እየሰሙ እንደሆነ ነዋሪዎች ለአሜሪካ ድምፅ ተናግረዋል።
ሀብታሙ ስዩምና ጽዮን ግርማን ለዘገባዎቻቸው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን በወቅታዊ ጉዳዮች ላይ ያተኮሩ ዘገባዎቻችን ነበሩ ሰፋ ያለውን ጊዜ ወሰዱት። አሁን ወደ ዓለም አቀፍ ርዕስ እንሻገራለን። በኒጀር ጉዳይ ናይጄሪያ ዋና ከተማ አቡጃ ላይ የተነጋገሩት የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኳስ የመከላከያ ሚኒስትሮች ህገ መንግስታዊ ስርዓቱን ለመመለስ ሊወሰድ የሚችል ወታደራዊ ጣልቃ ገብ እርምጃ እያቀዱ መሆናቸውን አረጋግጠዋል። ቲሞቲ አበዙ ከአቡጃ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
የኤኮዋስ የመከላከያ ሚኒስትሮች ለሶስት ቀናት ያካሄዱትን ውይይት ባለፈው አርብ ማታ ያጠናቀቁ ሲሆን ፕሬዚደንት መሐመድ ባዙምን ወደ ስልጣን ለመመለስ ለዲፕሎማሲያዊ መንገድ እድል እንሰጣለን ብለዋል። ቢሆንም ወታደራዊ ጣልቃ ገብነትን ጨምሮ ሌሎችንም መንገዶችን እያቀድን ነው ያሉት የናይጄሪያ የመከላከያ ሚኒስትር ክሪስቶፈር ሙሳ እቅዱ ለክልላዊው ማህበረሰብ አባል ሀገሮች መሪዎች እንደሚቀርብ ተናግረዋል።
We must enhance intelligence sharing, joint training experience.
የመከላከያና የደህንነት ኃይሎቻችን ለጋራ ጸጥታችን ጠንቅ የሆኑ ስጋቶችን በስኬት እንዲዋጉ የደህንነት መረጃ ልውውጣችንን ማጠናከር አለብን። በጋራ የጦር ልምምድ ማድረግ እንዲሁም የአቅም ግንባታ ስራዎችንም መስራት አለብን።
የኒጀር ወታደራዊ ጁንታ ፕሬዚደንት ባዙምን እስከ ትናንት እሁድ በነበረው ጊዜ ወደ ስልጣናቸው የማይመለስ ከሆነ ወታደራዊ እርምጃ እንዲወሰድ እንፈቅድ እንችላለን ብሎ ኤኮዋስ ማስጠንቀቂያ መስጠቱ የሚታወስ ነው። የኤኮዋስ የጸጥታ ጉዳዮች ኮሚሽነር አብደል ፋታው ሙሳ ለጋዜጠኞች ሲናገሩ
ኤኮዋስ መቼና የት ቦታ ወታደራዊ እርምጃ እንደሚወስድ ለመፈንቅለ መንግስቱ ሴረኞች አይነግርም። ይህ የጦር ኃይሎች ጠቅላይ አዛዥ በሆኑት ርዕሰ ብሔራት የሚወሰንበት ጉዳይ ነው። ከዚያ ሁሉ በፊት ግን የዲፕሎማሲ ጥረት እንዲሳካ እድሉን ሁሉ እንሰጣለን።
በአቡጃው ስብሰባ ላይ የኒጀር፣ የቡርኪና ፋሶ፣ የጊኒ እና የማሊ የመከላከያ ሚኒስትሮች አልተገኙም። እንደ አውሮፓውያን አቆጣጠር ሐምሌ 26 ነው በቀድሞ አዛዣቸው በጀነራል አብደራህማን ቺያኒ የተመሩ የኒጀር ፕሬዝደንታዊ ዘብ አባላት ፕሬዝደንት ባዙምን ከስልጣናቸው አንስተው በቁጥጥር ስር ያዋሏቸው። ይህንኑ ተከትሎም የናይጄሪያ ፕሬዚደንት በሊቀመንበርነት የሚመሩት ኤኮዋስ በቀድሞ የናይጄሪያ ፕሬዚደንት አብደልሳላሚ አቡባከር የተመራ ሸምጋይ ልዑክ ከመፈንቅለ መንግስቱ መሪዎች ጋር እንዲነጋገር ወደ ኒጀር ልኮ የነበረ ቢሆንም አንዳችም ሁነኛ መፍትሄ ላይ ሳይደረስ ተመልሷል። የመፈንቅለ መንግስቱ ደጋፊዎች ሰልፎችም እየጨመሩ ናቸው። ተንታኞች እንደሚሉት ወታደራዊ ጣልቃ ገብ እርምጃ ከባድ መዘዝ ያስከትላል። ሳምሶን ኢቶዶ የይጋ አፍሪካ የተባለ ለትርፍ ያልተቋቋመ የሲቪል ማህበረሰብ ድርጅት ዋና ስራ አስኪያጅ ናቸው።
Before launching an attack in Niger because there will be collateral
ECOWAS Niger ላይ ወታደራዊ ጥቃት ከመሰንዘሩ በፊት በሌሎች መንገዶች በሙሉ ጊዜውን ወስዶ መስራት አለበት። ምክንያቱም ምንም አይነት ጥቃት ቢሰነዘር በሰውና በንብረት ላይ ጉዳት መድረሱ አይቀርም። እርግጥ ነው ህዝቡ ደስታውን እየገለጸ ሊሆን ይችላል። እሱ ደግሞ አማራጭ እየፈለገ ስለነበረ ነው። ነገር ግን ምንም ቢሆን የጦር ሰራዊቱ አማራጭ አይሆንም።
Youth Hub Africa የተባለ ድርጅት የፖለቲካ ተንታኙ ሮቲሚ ኦላዋሌ በበኩላቸው በክልሉ ያሉት ውጥረቶች እየተባባሱ መምጣታቸው ስጋት ውስጥ እንደከተቷቸው ገልጸዋል።
ECOWAS threatened on Sunday to use force to restore President.
ECOWAS President Bazoumini ወደ ስልጣን ለመመለስ ወታደራዊ እርምጃ ወስዳለው ብሎ አስፈራርቷል። እንደኔ የሚሻለው ሁኔታው ወደ ኃይል እርምጃ ሳይሽቆለቁል ኮዲሁ አጣብቅኙን የሚያሰግድ ዲፕሎማሲያዊ መፍትሄ መፈለጉ ነው።
የምዕራብ አፍሪካ ሀገሮች ክልላዊ ማህበረሰቡ ECOWAS ኒጀር ላይ ወታደራዊ ጁንታው ስልጣን እንዲያስረክብ ለመጫን በሚል የንግድ የጉዞ ክልከላ የኃይል ምንጭ ማቋረጥና የየብስ ድንበሮችን መዝጋትን ጨምሮ ብዙ ማዕቀቦች ደንግጎባታል። የመፈንቅለ መንግስቱ መሪዎች በሌላ በኩል ኒጀር ከናይጄሪያ ከዩናይትድ ስቴትስና ከፈረንሳይ ጋር ያላትን ግንኙነት ሐሙስ ለታ አቋርጠዋል። የናይጄሪያ የምክር ቤት አባላት በበኩላቸው የሀገራቸው ፕሬዚዳንት ወታደራዊ ዘመቻን ጨምሮ ተጨማሪ እርምጃዎች እንዲፈጥሉላቸው ባቀረቡት ጥያቄ ላይ በአፋጣኝ እንደሚመክሩ አርብ ዕለት አስታውቀዋል።
ቆንጅትና አመሰግናለሁ። ለምሽቱ የመጨረሻው አዳደረግነው ዘገባ እንለፍ። ወዲህ ወደ ዋሽንግተን ይመለሳናል። የዩናይትድ ስቴትስ የቀድሞ ፕሬዚዳንት ዶናልድ ትራምፕ ጠበቆች የፌደራል አቃቤ ሕግ የቅርብ ጊዜውን ክስ አስመልክቶ በይፋ በሚያጋሩት መረጃ ላይ ገደብ እንዲጣል ያቀረቡትን ጥያቄ እንደሚቃወሙ ተናገሩ። ጉዳዩ የበለጠ የሚቆነጥጥ እየሆነ የመጣ ይመስላል። ዓለም አቀፍ አስተያየትም ቀስ በቀስ መስማት ይዟል። ያ ለምን ሊሆን ቻለ የሚለውን ምክንያት አስመልክቶ የአሜሪካ ድምጿ ቬሮኒካ ባልደራስ ከፖለቲካ ተንታኞች ጋር ተወያይታለች። ደረጀ ደስታ እንደሚከተለው ያቀርበዋል።
ለፕሬዝደንትነቱ ስራቸው እንደገና የሚወዳደሩት የቀድሞው ፕሬዝደንት ባለፈው ቅዳሜ በደቡብ ካሮላይና ኮሎምቢያ ውስጥ ባደረጉት የምርጫ ቀስቀሳ በቅርቡ የተመሰረተባቸውን ክስ ይህ ማጭበርበር ነው ሲሉ ገልጸውታል። ባለፈው ሳምንት እንደ አውሮፓ አቆጣጠር በ2020 የደረሰባቸውን የፕሬዝደንታዊ ምርጫ ሽንፈት ለመቀልበስ አሲራዋል የሚል ክስ የተመሰረተባቸው ትራምፕ ፍርድ ቤት ቀርበው ነበር። በኤቢሲ ቴሌቪዥን በዚህ ሳምንት በሚለው ፕሮግራም ላይ የቀረቡት የትራምፕ ጠበቃ ጃን ላውሮ አቃቤ ሕግ ይህን ለማረጋገጥ ከፍተኛ ችግር ይገጥመዋል ብለዋል።
Whether or not he was acting corruptly
በማጭበርበር ያደርጉት ያደርጉት ወይም ሆነ ብለው በወንጀል ጥፋተኝነት ስሜት ያደርጉት ያደርጉት ያንን ማረጋገጥ ጨርሶ አይቻላቸው።
ትራምፕ እሳቸውን የሚተናኮል ማናቸውንም ሰው እንደሚበቀሉ የዛቱበት አይነት የሚመስል መረጃ ኢንተርኔት ላይ ካወጡ ወዲህ አቃቤ ሕጎች ትራምፕና ጠበቆቻቸው ክሱን አስመልክቶ ለሕዝቡ በይፋ በሚያጋሩት መረጃ ላይ ገደብ እንዲያኖሩ የፌደራል ዳኛውን ጠይቀዋል። የትራምፕ ጠበቆች ቡድን ስለ ጉዳዩ ምላሽ ለመስጠት እስከዛሬ ሰኞ ድረስ ጊዜ ያለው። የሕግ ጠበቃው ጆን ላውሮ ሲኤንኤን ላይ ስለ ጉዳዩ አስተያየት ሰጥተዋል።
ፕሬሱና የአሜሪካ ሕዝብ በምርጫው ወቅት በዚህ ክስ ላይ ያለው መረጃ ምን እንደሆነ ማወቅ መብት አላቸው። ማስረጃው በሌላ መንገድ የተጠበቀ እስካልሆነ ድረስ ያንን እንቃወማለን።
ለፕሬዝደንትነት የሚወዳደሩት የቀድሞ ምክትል ፕሬዝደንት ማይክ ፔንስ በጉዳዩ ላይ ምስክርነታቸውን እንዲሰጡ ሊጠሩ ይችላሉ። እንደ አውሮፓ አቆጣጠር በ2020 የምርጫውን ውጤት እንዲቀለብሱ በትራምፕ ጠበቆች ተጠይቀው ለምን እንቢ እንዳሉ ፔንስ ሲኤንኤን ላይ ቀርበው አስረድተዋል።
ማንም ምክትል ፕሬዝዳንት ወይም ሌላ ማንኛውም ሰው የአሜሪካን ፕሬዝዳንት የመምረጥ መብት ሊኖረው አይገባም። ፕሬዝዳንቱ የአሜሪካ ሕዝብና የአሜሪካ ሕዝብ ብቻ ነው።
ተናንት እሁድ ጧት በተላለፈ በበርካታ የቴሌቪዥን ፕሮግራሞች ላይ የቀረቡት የትራምፕ ጠበቃ ጆን ላውሮ የቀድሞው ፕሬዝዳንት ፔንስ የ2020ውን የምርጫ ውጤት እንዲቀለብሱ አልጠየቋቸውም ብለዋል። ፕሬዝዳንቱ የፈለጉት ነገር ቢኖር ተጭበርብሯል ያሉትን ምርጫ ክፍለ ግዛቶች እስኪያጣሩ ድረስ ምክትል ፕሬዝዳንቱ የድምጽ ማረጋገጫውን ሰርቲፊኬት እንዲያዘገዩት ብቻ ነው በማለት ተናግረዋል። ላውሮ አያይዘውም ትራምፕ ፔንስ እንደ አውሮፓ አቆጣጠር ጥር 6 2021 የነበረውን የማረጋገጫ ሰርቲፊኬት እንዲያዘገዩት መጠየቃቸው ህገ መንግስታዊ መብታቸው ነው ብለዋል። ትራምፕ የገጠማቸውን የህግ ችግሮች አስመልክቶ የሚሰጡ ዓለም አቀፍ አስተያየቶች እየመጡ ነው። ይህ መሆኑ በዋሽንግተን ዩኒቨርሲቲ የፖለቲካ ሳይንስ መምህር ፕሮፌሰር ጀምስ ሎንግን አላስደነቃቸውም።
Some leaders in specific countries have sort of internalized
በተወሰኑ አገሮች ያሉ አንዳንድ መሪዎች ከትራምፕ ጋር የመነጩ አንዳንድ ስተቶችን እስካሁን ተቀብለው ወደ ራሳቸው የሀገር ውስጥ ጉዳይ ጨምረዋል። አሁን እንደማስበው ከዩናይትድ ስቴትስ ጋር ያላቸውን ጤናማ የዲፕሎማሲ ግንኙነት እንዲቀጥል ጥረት በሚያደርጉበት ወቅት አሁን ዝም ብለው የዚህን ነገር መጨረሻ ቢመለከቱ ብልህነት ነው።
ምንም እንኳን በውጭ ሀገር ያሉ ሰዎች ስለ ትራምፕ ጉዳይ መስማት የሰለቻቸው ወይም ስለሱ መስማቱና ማሰቡ ምንም የሚያስከትለው ነገር ባይኖርም የትራምፕ የቅርብ ጊዜ ክስ በከባዱ መታየት አለበት ሲሉ በሃርቫርድ የኬኔዲ የትምህርት ማዕከል በዓለም አቀፍ ግንኙነት የተካኑት ካትሪን ሲንኬን ይናገራሉ።
You don't have a democracy or democracy is weak.
ዲሞክራሲ ከሌለዎት ወይም ዲሞክራሲ ደካማ ከሆነ የሰብአዊ መብት ይጠፋል። ስለዚህ ይህ ጉዳይ ዩናይትድ ስቴትስ ውስጥ በአግባቡ ከተያዘ ሌሎች ሀገሮችም በጊዜ ሂደት ውስጥ ትኩረት ይሰጡታል ብዬ አምናለሁ።
በእሳቸው አስተያየት ይህ ጉዳይ ዩናይትድ ስቴትስ ህግን ተጠቅማ ችግሮቿን እንዴት እንደምታስወግድ የሚታይበት ምሳሌ ይሆናል።
ክብራትና ክብራን አድማጭ ተመልካቾቻችን ለምሽቱ ያዝነውን በዚሁ አጠናቀቅን። አስተናገድኳችሁ አሉላ ከበደ ከአቀናባሪው አብርሃን ኃይሉ ከቀጥታ ስርጭት ድምጽና ምስል አቀናባሪው ባባስና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትን። ነገ ማክሰኞ ምሽት ላይ እንመለሳለን። ሰላም ደህና ደሩ።